እግዚአብሔር እናመሰግናለን። እግዚአብሔር ታማኝ አምላክ ሁልጊዜ፣ እግዚአብሔር በህዝቡ መካከል፣ እግዚአብሔር ሁልጊዜ በጉባኤ መካከል፣ እንዲሁ እንኳን ተሰብስበን ቁጭ ብንል እግዚአብሔር ኦልሬዲ ያዘዘ በረከትና ህይወት በመካከላችን አለ። ምንም ቃል ባንካፈል፣ ባንዘን፣ ምን ባንል እግዚአብሔር የገባው ኪዳን አለ። በመዝሙር ላይ ወንድሞች በህብረት ሊቀመጡ መልካም ነው፣ ያማረ ነው። እግዚአብሔር በዛ በረከትን ህይወትንም አዘው የታዘዘ በረከትና ህይወት በዚያ ከታዘዘው በረከትና ህይወት የተነሳ መርገምና ሞት ተሰብሮልን ክብር ለእግዚአብሔር። በዚህ እግዚአብሔር እናመሰግናል። ጌታ ይናገራል። እንጸልይና ቀድሜ ከተዘጋጀውበት መጽሐፍ ቅዱስ ክፍል ኦሪት ዘጸአት ምዕራፍ 19 እና እንዲሁም አንደኛ ጴጥሮስን መልእክት ምዕራፍ 2 ላይ ያለ ቃል እንመለከታለን። ጌታ ይናገራል። አሜን፣ ሃሌሉያ። በመጀመሪያ ኦሪት ምዕራፍ 9 ላይ ቁጥር 3-6 ያለውን ላነበው። ሙሴም ወደ እግዚአብሔር ዘንድ ወጣ፣ እግዚአብሔርም በተራራው ጠርቶ አለ፣ ለያዕቆብ ቤት እንዲህ በል፣ ለእስራኤል ልጆች እንዲህ ነገር፣ በግብፃውያን ያደረግኩትን በምስር ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌ ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከሕዝብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተም የካህናት መንግሥት የተቀደሰን ሕዝብ ትሆኑልኛላችሁ። እስራኤል ልጆች የምትነግራቸው ቃል ይህ ነው። እንዲሁም ደግሞ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ጀምሮ ያለውን አነባለው። ተመሳሳይ የሆነ መልእክት አለው። ልዩነቱ ያኛው ለእስራኤል የተነገረ ሲሆን ይህኛው ደግሞ ለእኔና ለእናንተ ለአዲስ ኪዳን ህዝቦች የተነገረ ቃል ነው። እንዲህ ይላል ቁጥር 9 እና 10 ላይ አንደኛ ጴጥሮስ፣ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለእርሱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አገኛችሁ። እግዚአብሔር ይመስገን። መንፈስ ቅዱስ በዚህ ቃል ውስጥ ለልባችን ሲናገረን እንጸልያለን። እግዚአብሔር አምላክ እናመሰግናለን፣ እንወዳለን። ጌታ ሆይ በአንተ ተወደናል፣ በአንተ ተመርጠናል፣ በአንተ ተጠርተናል፣ ደግሞ ለክብር እግዚአብሔር ጠርተናል። እናመሰግናለን። ይህንን የወደድከውን የመረጥከውን የጠራኸውን ሕዝብ ስለቀደስከው እናመሰግናለን። ይህ ጉባኤ በአንተ የተነሳ የተቀደሰ ጉባኤ፣ የተባረከ ጉባኤ ነው። እግዚአብሔር ሕልውና ያለበት ሞገስ ያለበት የመንፈስ ቅዱስ ማህተም ያለበት ሕዝብ ስለሆነ አመሰግናለን። እግዚአብሔር አምላክ ሆይ ቅዱስ መንፈስ በመካከላችን የሚያስተምረን መንፈስ መንፈስ ቅዱስ እውነተኛ አስተማሪ በመካከላችን ስላለ እናመሰግናለን። ደግሞ እያንዳንዳችን ልብ ለቃል የተከፈተ እንዲሆንና የቃል መንፈስ እንዲያገኘን እንዲለውጠን በኢየሱስ ክብር በሰማይ በምድር ተጠቅልሎ በኢየሱስ ክርስቶስ ስም ላንተ አሜን። ጌታ የተባረከ ይሁን። እንግዲህ ሁለቱም ያነበብኩላችሁን ክፍል አንደኛው ለእስራኤል የተነገረ ነው። አንደኛው ደግሞ ሐዋርያው ቅዱስ ጴጥሮስ አማካኝነት ለተጠሩት ህዝቦቹ ለእኛ ለእናንተ የተነገረ ክፍል እና የምናገርበት ርዕስ የእግዚአብሔር ጥሪና የጥሪው ዓላማ እግዚአብሔር ጥሪና የጥሪው ዓላማ እዚህ ያለን ሁላችን ግር ብለን የመጣን ሰዎች አለ ተጠርተን ጥሪው የደረሰንና ጥሪውን ተቀብለን የመጣን ሰዎች ክብር ለእግዚአብሔር። ጥሪው ከየት ነው የመጣው? ከጠሪው ዘንድ። ጠሪው ደግሞ ሰማይና ምድር የፈጠረ ያው እግዚአብሔር። ክብር ለእግዚአብሔር። አስባችሁ ወጣል። በማን የተጠራ ነው? ሰማይና ምድር በፈጠረ በያው በእግዚአብሔር የተጠራን ህዝቦች፣ ተጠርተን የወጣን ህዝቦች ኢየሱስ ጌታ እስቲ አስቡ ከዋይት ሃውስ ጥሪ ይደርሳል። ዋይት ሃውስ ጥሪ ይደርሳል እና በጣም ትፈለጋለ። ጠቅላይ ፕሬዚዳንቱ በዋይት ሃውስ በአስቸኳይ ይፈልገዋል ተብለ ተጠራ የሆነ ነገር ኤክስፔክት አደርጋል። ሲጠራ አንድ ሰው ሲጠራ እንኳን ከዋይት ሃውስ ይቅርና እኔ አንዳችን ካፔናልቲስ ብዬ ስጠራው ዝም ብያ ለምጠራ ከጠራሁት በኋላ የሆነ ነገር ልለው ነው ወይ የሆነ ነገር ላለ ነው። ስለዚህ ልክ እንደዛው የተጠራሩ ዝም ብለን አይደለም፣ እግዚአብሔር ጠርቶናል። ክብር ለእግዚአብሔር። እንዳልኳችሁ ከዋይት ሃውስ ስትጠሩ ከተጠራችሁ በኋላ እዛ ስትደርሱ ዝም ብለን ነው አይዋ ሰምቺ የሆነ ነገር አለ። ልክ እንደዛው እግዚአብሔር እኔና እናንተ ከነበርንበት ስፍራ ጠርቶናል፣ በድምፅ ጠርቶናል። ክብር ለእግዚአብሔር። ስለዚህ ተጠርተን የወጣን የተጠራን የተመረጥን ሰዎች ነን። አሜን። ክብር ለእግዚአብሔር እንጂ ግር ብለን ወደ እግዚአብሔር መንግስት የተጨመረን አለ እንደ ግሪ ሰው ወይም ደግሞ በሀገራችን ታቁ ሆነ ድንኳን ሰበራ ይባላል። ድንኳን ሰባሪዎች የሚባሉ እነዚህ ሰዎች ምን አይነት ሰዎች ናቸው? እንደተረዳው ጠይቄ ምንድን ነው ድንኳን ሰባሪ እያሉት ና ድንኳን ሰባሪ የሚባሉት ሰርግ ቤት ምናምን ሽክ ብለው ሳይጠርጉ ጥሪ ሳይደርሳቸው ዝንጥ ብለው እንደተጠራ ሰው ተተት ብለው ገብተው ከዛ በኋላ ከድምተኛው ጋር ይበላሉ፣ ይጠጣሉ። ስካር ካለ ሰርተው የሚሆኑትን ሆነው ይሄዳሉ፣ ይሄዳሉ። እነዚህ ሰዎች ሳይጠሩ የገቡ ድንኳን ሰባሪዎች። እኛ ድንኳን ሰባሪዎች አይደለም፣ ከሰማይ ጥሪ ተካፋዮች ሆነን ተጠርተን የመጣን ሰዎች፣ ተጠርተን የወጣን ሰዎች ነው። ክብር ለእግዚአብሔር። ስንጠራ ደግሞ እግዚአብሔር ጠርቶ ዝም ብሏል እየጠራ በዓላማ በምክንያት የተጠራ ሰው። ክብር ለእግዚአብሔር ለአምላካችን። እንግዲህ የተጠራንበት ስፍራ ደግሞ ጥሩ ስፍራ አልነበረ። እግዚአብሔር ሁል ጊዜ ከዘፍጥረት ምዕራፍ ሶስት ጀምሮ የሰው ልጅ መጣራቱን አላቆመ፣ ሁል ጊዜ ይጣራል። ክብር ለእግዚአብሔር። ይጣራል ሰው አላግባብ እግዚአብሔር ካላስቀመጠው ስፍራ ሲቀመጥ እግዚአብሔር እዛ ድረስ ሄዶ ጥሪ ነው ያገኛል። አይታችኋል። የመጀመሪያው አዳም ከእግዚአብሔር ሸሽቶ ምን ብሎ ነበር? እግዚአብሔር ያላስቀመጠው ስፍራ አጉል ስፍራ ሄዶ ከእግዚአብሔር ሸሽቶ ፍርሃት የሚባል ፊልም ኖሮት አያውቅም። ነገር ግን ፍርሃት የሚባለው ፊልም በውስጡ ያስገባበት ኃጢአት የተባለ ክፉ ደዌ። ስለዚህ ኃጢአት ወደ እሱ ከገባ ጀምሮ ኢሞሽኑ ተቀየረ። ፍርሃት የሚባል ነገር፣ ድንጋጤ የሚባል ነገር፣ ሽሽት የሚባል ነገር፣ እነዚህ ፊሊንጎች ኃጢአት የወለዳቸው ነው። ኢኖሰንት የነበረ ሰው እንደ ጻድቅ ክፉና ደጉን ማያቅ የነበረ ሰው ባይዘው አዳም ጻድቅም ኃጢአተኛም አልነበረም። ኢኖሰንት ነበር፣ ክፉና ደጉን አያቅና ምንም እንኳን ዋይዝ ሆ በጣም ጠቢ ነው በጣም የላቀ አይኖሯለ ነገር ግን ነበረ ኢኖሰንት ነው። ክፉና ደጉን አያ ልክ እንደዛ ለዛ ይመስለኛል ጌታ ኢየሱስ ክርስቶስ እንደነዚህ እንደ ህፃናት ካልሆናችሁ ክፉና ደጉን ማለት ኢኖሰንት ካልሆናችሁ እግዚአብሔር መንግስት አለ እና ህፃናትን ምሳሌ ያ አዳም ኢኖሰንት ሰው ነገር ግን ኃጢአት መጣና በፍሬው አማካኝነት ክፉና ደጉን የሚያሳውቀውን ከበላ በኋላ ክፉና ደጉን ማወቅ ጀመረ። የተለያዩ ስሜቶች ክፉ ስሜቶች መፈጠር ጀመሩ እና የእግዚአብሔር ድምፅ ሲሰማ ቀድሞ ይመስለኛል ድምፁን ሲሰማ ወደ አባቱ ወደ እግዚአብሔር የሚሮጥ ነው። አሁን ግን ከእግዚአብሔር ሮጦ ሸሸ፣ ሸሸና ተደበቀ። እግዚአብሔር ግን አሁን መጣ፣ አዳም ሆይ ወዴት ነህ ብሎ የጥሪን ድምፅ አሰማ። እግዚአብሔር ከተሸሸንበት ጠርቶ አወጣን። አሜን። ክብር ለእግዚአብሔር። እግዚአብሔር ይጠራል። ተጠርተን የወጣን ሰዎች እኔና እናንተ ልክ እንደ አዳም ከእግዚአብሔር ሸሽተን የተሸሸግንበት የተለያየ የሚጠቅመን ሳይሆን የሚጎዳን ስፍራ ነበር። እግዚአብሔርን በአድራሻችን መጥቶ ድምፁን አሰማ። ሃሌሉያ! ጥሪን አደረገን። የተጠራነው ደግሞ የከበረው ስፍራ ነው። ሃሌሉያ! እንግዲህ በእነዚህ በሁለቱ የመጽሐፍ ቅዱስ ክፍሎች ውስጥ ተመሳሳይ ነው ብያቸዋለሁ። አንድ ሶስት ነገሮችን እንመለከታለን። ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 እስከ 6 ባለው ክፍል ላይ ሶስት ነገሮችን እናያለን። ምን ምን ሊሉ ናቸው? አንደኛ ወደ እኔ እንዳመጣኋችሁ አይታችኋል። ይሄ ነው ወደ እግዚአብሔር ነው። እነዚህ ሰዎች ከግብፅ ምድር ማለት ጠርቶ አውጥቷቸው ወደ ማን ያመጣቸው? ወደ እራሱ ወደ እግዚአብሔር ነው። ሁለተኛው ደግሞ ከአሕዛብ ሁሉ የተመረጠ ርስ ትሆኑኛላችሁ፣ ከሌሎች በምድር ላይ በዓለም ካሉት ሁሉ እናንተ ዩኒክ የሆነ የተመረጠ የራሴ ርስ ትሆኑኛላችሁ። ሶስተኛው ደግሞ የካህናት መንግስት፣ የተቀደሰ ህዝብ ትሆኑኛላችሁ ብሎተናል። ጌታ የተመሰገነ። በተመሳሳይ በጴጥሮስም ላይ እንደዚሁ ሶስት ፖይንቶችን እንመለከታለን። አንደኛው ምንድን ነው? ወደ ብርሃን ከድቅድቅ ጨለማ ወደሚደነቀው ብርሃኑ የጠራችሁ ብለዚያለ ከድቅድቅ ጨለማ የነበርንበት ክፉ ጨለማ ስፍራ እግዚአብሔር መጣና ወደ ጠራ፣ ወደ ጴንጤ ሃይማኖት ጠራ ነው እንደ ወደሚደነቀው ብርሃን። ይህ የሚደነቀው ብርሃን ደግሞ ማነው ብትሉ፣ ፀሐይ አይደለችም፣ ኮከብ አይደለም፣ ጨረቃ አይደለም። የሚደነቀው ብርሃን እግዚአብሔር ብርሃን ነው። ጨለማ በሱ ዘንድ የለም የተባለለት ቅዱሱ እግዚአብሔር ራሱ ነው። ወደ ራሱ ነው ይጠራ። ሃሌሉያ! እስራኤልን መጀመሪያ ወደ ገና አደለም እንደ አውጥቶ ቁጭ ያደረገ መጀመሪያ ወደ ራሴ ነው የጠራው። ክፍሉን እስኪ እናንብብ። መጽሐፍ ምዕራፍ 19 ነው ምን ያህል በግብፃውያን ያደረጉትን በንስር ግንብ እንደ ተሸከምኳችሁ ወደ እኔም እንዳመጣኋችሁ ወደ እኔም እንዳመጣኋችሁ። በጣም ምሳሌ ነገር ቁልፍ የሆነ ስፍራ ወደ እኔ እንዳመጣኋችሁ ብሎ ይናገራል። ቀጥሎ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የእናንተና። ሁለተኛ ከአሕዛብ ሁሉ የተመረጠ ርስ ትሆኑኛላችሁ። ሶስተኛው ደግሞ ምንድነው? የካህናት መንግስት ትሆኑኛላችሁ። እነዚህ ሶስት ነገሮች በዚህኛውም በአንደኛ ጴጥሮስ ላይ የምንመለከተው ዘሴ ወደ ምንጠራው ከድቅድቅ ጨለማ ወደሚደነቅ ብርሃን ወደ ራሴ ወደ እግዚአብሔር ተጠራ። ህይወትን ከየት ነው እግዚአብሔር ያስጀመረ? ከራሱ ነው። አሜን። ህይወታችን የጀመረ ከራሱ ከእግዚአብሔር ነው። እግዚአብሔር የመጀመሪያውን መልክ ወደ እግዚአብሔር ነው የተጠራ፣ ወደ ራሱ ወደ እግዚአብሔር ነው የተጠራ። ሃሌሉያ! እግዚአብሔር እስራኤልን ከነበሩበት ከዛ ከባርነት ህይወት ከፈርዖን በተለያየ መቅሰፍቶች ቀጣውና ከዛ በመጨረሻው በተሰሮ በዛ በንጹህ ደም አማካኝነት እነሱን አለፋቸው። ከዛ በኋላ ፈርዖንን ከቀጣ በኋላ ከዛ ከተጨነቁበት ለአራት መቶ ዓመት ከተረገጡበት ከተገዙበት ከባርነት ህይወት እግዚአብሔር በሙሴ አማካኝነት ጠርቶ አወጣቸው። ክብር ለእግዚአብሔር። እና መጀመሪያው እግዚአብሔር እየፈለገው ከእሱ ጋር እንዲሆኑ ህይወትን ከእሱ ጋር ላይ ያስጀምራቸው። እኔና እናንተንም እግዚአብሔር ጠራና ህይወትን ከብርሃን ከሆነ ከእሱ ከእግዚአብሔር ያስጀመረ። ክብር ለእግዚአብሔር። ምክንያቱም እግዚአብሔር ከመጀመሪያው የሰውን ልጅ ከፈጠረው በኋላ ሲፈጥረው ከራሱ ነው የፈጠረው። የሰው ምንጩ መገኛ ራሱ እግዚአብሔር ነው። ሃሌሉያ! አይታችሁ ሆነ ልዩና አንዱ ኦሪት ዘፍጥረት ላይ
ለመረዳት ሲፈጠር ስትመለከቱ እነዚህን የሚታየውን የማይታየውን ሁሉ በቃሉ የፈጠረ አምላክ ምድርና ውሃን ደግሞ ከፈጠረ በኋላ ምንድን ነው ያደረገው? የአሳዎችንና የሚበሩትን በራሪዎችን ሲፈጥር እግዚአብሔር ለውሃን የተናገረ መገኛቸው ውሃን ውሃ አሳዎችንና እነዚህ በራሪዎችን ታውጣን ብሎ በውሃ ላይ የተናገረ ውሃ እነዚህን አሳዎችና በራሪዎችን ይሰጥ። ምንጫቸው እሱ ነው። እንዲሁም ደግሞ እንስሳትንና እጽዋትን ሲፈጥር ለመሬት ነው። መሬትም ፍሬ የሚሰጡትን ዛፎችና ተክሎችን ሁሉ ታብቅል ብሎ ለምድር ተናገረ። እንደዛው ሴም ወይ እንስሳትን ለምድር ተናቁ ከምድር የወጡ ናቸው። ሰውን ግን ሲፈጥረው እግዚአብሔር ለውሃም አልተናገረ፣ ለምድርም አልተናገረ፣ ለራሱም የተናገረ ኢየሱስ ጌታ ነው። ሰውን ግን በመልካችን ሃሌሉያ በመልካችን ብሎ ስላሴ ለራሱ ተናገረ። ኢየሱስ ጌታ ነው። በራሱ ላይ የተናገረ በውሃ ላይ ተናገረ። እኔ ያለሁበት አካባቢ ሰው ከውሃ ውስጥ ነው የወጣው፣ አዳም ከውሃ ውስጥ የወጣ ነው የወጣው የሚባል የሆነ ትምህርት ሰምቻለሁ። ሆራ ነው የወጣው ይባል። ሆራ ለመሬት ነው። አዳም ከእግዚአብሔር ውስጥ ነው። እግዚአብሔር ለራሱ ነው የተናገረው። ምንጩ የሰው ምንጩ ይሞታል። ተክል ከውሃ ከተነቀለ ማለት ከመሬት ከተነቀለ ሰውሱ መሬት ስለሆነ ይደርቃል። ሰውም ከምንጩ ከእግዚአብሔር ሲነቀል ይሞታል። እዛ ሰው ከእግዚአብሔር በተለየ ፍሬው በበላ ቀን ትሞታለህ እንደተባለ ልክ ፍሬው ሲበላ ኃጢአት ወደ እሱ ሲገባ ወዲያው ከምንጩ ነው የተለያየ። ምንጩ የሆነው እግዚአብሔር ጋር ሲለያ ወዲያው መንፈሳዊ ሞት ነው። ሕይወት ከሱ ጠፋ። ሞትና መርገም እርግማን በሕይወቱ መጣ። ሞትና መርገም የመንፈሳዊ ሞት፣ ስጋ ሞት፣ እንዲሁም ደግሞ በነፍሱም ላይ በስሜቱ ላይ ጭንቀት፣ ሐዘን፣ ዲፕሬሽን እነዚህ ሁሉ የእርግማን ውጤቶች ናቸው። ስለዚህ እነዚህ ነገሮች በሰው ልጅ ላይ መፈራረቅ ጀመሩ። እግዚአብሔር ለምንድን ነው የሚጣራው? ሲጣራ ወዴት ነው የሚጣራው? መጀመሪያ ከእሱ ጋር ነው የተደለለ። ሃሌሉያ! ከእሱ ጋር እንድንጣበቅ ነው። ወደ ራሱ ነው እግዚአብሔር የቀረበ። ወደ ራሴ አመጣኋችሁ አላቸው። ሳይ ከድቅድቅ ጨለማ ወደሚደምቅ ብርሃኑ የጠራ እግዚአብሔር ነው ምንጬ፣ እግዚአብሔር ነው መገኛዬ፣ ሕይወቴ ከእግዚአብሔር ነው መጀመሪያ ያለበት። ክብር ለእግዚአብሔር ይሁን። ስለዚህ ጠራን፣ ወደ እሱ አመጣን፣ ወደ እሱ ገባን፣ እግዚአብሔርን አገኘነው። እንደገና የዲስኮኔክሽን ተወግዶ ሆኑ ነይቅድ ሆኑ ከእግዚአብሔር ጋር ሕይወትን እንደገና መተንፈስ ጀምር፣ እንደገና ተወለድን፣ ሪጀነሬት ሆነ። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ! የእግዚአብሔርን ሕይወት እንደገና ከዛ አስጀምር። ሁለተኛው እግዚአብሔር በዚህ በአንደኛ ተራ ቁጥር ላይ እግዚአብሔር ወደ ራሱ መጠራ ከሱ ህይወት እንድንካፈል የሚለውን አንድ ሁለት ደግሞ ሁለተኛ በአንስርባ ነው። ሁለተኛው ደግሞ እግዚአብሔር የጠራ ከእሱ ጋር ለህብረት ነው። አሜን። የጥሪውን መጀመር ጅማሬ አገልግሎት አይደለም። ከሱ ጋር ህይወትን በመካፈል እንዲሁም ደግሞ ከሱ ጋር ህብረትን በማድረግ ነው። ለዛ አሁንም መመለሳቸዋል። የሀገራችን ሰው ሲሰረት በሌላ ውሃን ከምንጩ ማን ውሃን ከጥሩ ውሃን ከጥሩ ነገርን ከስሩ ባገራቸው። ስለዚህ ነው ነገር ሁሉ ጊዜ ከመጀመሪያው መጀመር ደስ ይለኛል። ከመነሻችን መድረሻችንንና ያለንበትን ማወቅ የምንችለው ከጅማሪያችን ስንጀምር። ክብር ለእግዚአብሔር። ስለዚህ እግዚአብሔር ለህብረት ነው ይቀር አይታቸዋል። ፍጥረትን ሲፈጠር ያኔ ሰውን ለአገልግሎት ወይ እግዚአብሔር እንዲያገለግል እግዚአብሔር እንዲያግዝ ቢፈልገው እግዚአብሔር በመጀመሪያው ቀን በፈጠረው ነው። እግዚአብሔር ለሰው የሚያስፈልገውን ሁሉ ከፈጠረ ካዘጋጀ በኋላ ሰውን ስድስተኛው ቀን ላይ ፈጠረውና ቀጥታ ወዴት ነው ያስገባው? እግዚአብሔር ወዳረፈበት ወደ ሰባተኛው ቀን ማለት ነው። ከዚህ በፊት ተካፍለናል። ስለዚህ ቀጥታ ወደ ሰባተኛው ቀን አስገባውና ወደ ሰንበት በረፍት ውስጥ ቁጭ አለበት። ክብር ለእግዚአብሔር። ከእግዚአብሔር ጋር ተቀመጠ፣ ከእግዚአብሔር ጋር አረፈ። ሃሌሉያ። ስለዚህ እግዚአብሔር መጀመሪያ የሚፈልገው ብዙ በአገልግሎት እንድንዋከባል መጀመሪያ እኛ በእግዚአብሔር እንረፍ። እግዚአብሔር ከእሱም ከማገልገላችን በፊት በእግዚአብሔር መገልገላችን ነው የሚፈልገው። አሜን። ብዙ ጊዜ በቃ ሆነ እግዚአብሔር ያሱ ዘገለን ስናስበው በቃ ምናገር በየት አቅጣጫ ላገለግለው ብለን በዚህ በዛ ነው። መጀመሪያ እግዚአብሔር እኛም ማገልገል ነው የሚፈልገው። የተገለገለ በእግዚአብሔር የተገለገለ ሰው ከዛ በኋላ እግዚአብሔር በጽኑ ወዴት ያድጋል? ከልጅነት ወደ አገልጋይነት ያለ። ክብር ለእግዚአብሔር። ስለዚህ በታማኝነት በጽናት በፍሬያማነት ማገልገል ግን እግዚአብሔር መጀመሪያ እሱ ከእሱ ጋር ህብረት እንድና የጠራ በህብረት ነው። ባለፈው የተናገርኩት ይመስለኛል ሁለት ልጆች ያሉት በሉቃስ 15 ላይ ያለው አባት ከልጆቹ የሚፈልገው ነገር ምንድን ነበረ? በቃ ከእነሱ ጋር መብላት፣ ከእነሱ ጋር ህብረት ማድረግ፣ ከእነሱ ጋር መደሰት ነው የሚፈልገው፣ ህብረት ነው የሚፈልገው። ልጆቹ ግን አንደኛው ትንሹ ልጅ ከጓደኞቹ ጋር የሚያባክነውን ገንዘብ ፈለገና ወስዶ ተቀብሎ ሄደ። ኦኬ። ሁለተኛው ልጅ ደግሞ ምን ያደርግ ነበር? አባቱን ለማስደሰት በትጋት ያገለግለው ነበር። እንደ ባሪያ ያገለግለው ነበር። ላቡ ጠፍ እስኪል ድረስ ያገለግላ ይሮጣል። ቢያይ አባትየው ጋር ምንም ምላሽ የለም። ይሮጣል፣ ያገለግላል። ቢዚ ነው፣ ጊዜ ያልነበረው ከአባቱ ጋር። አባትየው ደግሞ ፍላጎቱ እንዲሯሯጡለታል። አባትየው ጥማቱ ከልጆቹ ጋር አብሮ ህብረትን ማድረግ። ከኢየሱስ ክርስቶስ ይህንን ሜታፎር ሲነግረን፣ ይህንን ምሳሌያዊ አነጋገር ሲነግረን እግዚአብሔር የሚፈልገው አባት የሚፈልገው ከእሱ ጋር እንዲሆኑ ነው። ለአባክሞ ከመጣ በኋላ የአባካኙ ልጅ አባትዮ ስለ ባከነው ገንዘብ አይደለም የሚያስበው፣ ስለ ጠፋው ገንዘብ አይደለም የሚያስበው። መቼ መቼ ልጄ መጥቶ እንደገና ከእሱ ጋር አብሬ ፌሽታ ማደርገው መቼ ነው? አብሬ የምበላው መቼ ነው? አብሬ የምደሰተው መቼ ነው የሚለው ነው የሚያሳስበው፣ የሚናፍቀው ያ ነው። ለዚህ ጠባበቅ ነበር። ወዲያው ልጁ ባየ ጊዜ አይታቸዋል፣ ምን አይነት ክብር ወደ ክብር እንደመለሰው እና ቀድሞ ከነበረው ህይወት በላይ ወገኖች እግዚአብሔር ጠርቶን እንደ አዳም በገነት ውስጥ ሊያስቀምጠንና ፓፓዬና ብርቱካን እየበላን አትክልት እርሻ ውስጥ እንድንኖር አይደለም የጠራን። ክብር ለእግዚአብሔር። እግዚአብሔር ከአዳም በበለጠ ክብር በአብ ቀኝ ነው ያስቀምጠን። በልጁ በኢየሱስ ኤፌሶን 2 ላይ እንደሚናገረ ጠራንና በአብ ቀኝ ቁጭ አደረገን። ሃሌሉያ። በመቀመጥ እንጀምር፣ ከእግዚአብሔር ጋር በመብላት እንጀምር። ተቀምጦ በመብላት እንጀምር። ይህንን ቃሉን ይህን እንጀራ የህይወት እንጀራ በመብላት እንጀምር። ክብር ለእግዚአብሔር። እንብላ፣ እንደሰት። ይህ ቃል መንፈስ ያለበት ቃል ነው። ስጋዬን ብሉዋል፣ ደሜን ጠጡዋል። ያኛው እንደ ባሪያ ሲያገለግል የነበረው ልጅ ደግሞ መጣና እንደ ባሪያ ሲያገለግል ባትዬ ምንድን ነው ግባ ወንድም መጥቷል፣ ህብረት እናድርግ፣ እንደሰት እና ግባ። ዘመን ሁሉ ሲያገለግል አንድ ጠቦ ከጓደኞች ጋር ውጭ ህብረት ማድረግ ነው የፈለገው። ሰማይና ምድር የፈጠረ እግዚአብሔር ጋር ህብረት ማድረግ ዮሐንስ ሲጽፍል ህብረታችን ከአብ ጋር ከልጁ ከኢየሱስ ጋር ሃሌሉያ። ሰማይና ምድር የፈጠረ እግዚአብሔር ለህብረት ጠራ። አሜን። ስለሚፈልግ ነው፣ ስለሚወድ ነው የተጠራ ነው። ከዛ ከድቅድቅ ጨለማ ከነበርንበት ከስቃይ ህይወት ከመከራ ህይወት በፍርሃት ተስፋ በመቁረጥ በዲፕሬሽን ባለን ጊዜ እግዚአብሔር በመስራቱ ቃሉ ለኛ መጣ። በድምፁ መጣና ከዛ ጠራ ጠራ ወደ ዝነ ጠራ እስራኤልን። የእግዚአብሔር ቢዝነስ እስራኤልን ሲጠራቸው ከነአን ማስገባት አይደለም፣ ወደ ራሱ ከሱ ጋር ህብረት እንዲያደርጉ ለእግዚአብሔር እናንተ የኔ እርስ ጥናቸዋል። ኢየሱስ ጌታ እርስቴ ናችሁ። እግዚአብሔር ርስ፣ እግዚአብሔር ሀብት፣ እግዚአብሔር ርስ እንድትሆኑ ከሌሎች አሕዛብ ሁሉ እናንተ መረጥኳችኋል። ክብር ለእግዚአብሔር። ሃሌሉያ። ያው እግዚአብሔር ዓላማው የታወቀ ምንድን ነው? ሰው ከዛ ከእግዚአብሔር ህይወትና ከእግዚአብሔር በረከት ጎድሎ በሞትና በመርገም ህይወት የሚኖረውን ሰው እንደገና ወደ መጀመሪያ ወደ በረከት እና ወደ ህይወት የሚያመጣበትን ዘር ያንን የተስፋ ዘር ለአብርሃም ተናግሯል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ለሴቲቱ እንደተናገረው ከሴቲቱ የሚወለደው ያለ ወንድ የሚወለደው ከሴቲቱ የሚወለደው ህዝቡን የሚበይሱ ነው። ይሄ መሲሁ ክብር ለእግዚአብሔር ነው። ስለዚህ በዚህ ዘር ህዝቡን ሪሂ ምንድነያ እግዚአብሔር ተናገረ። እንደገና ለአብርሃም ብሎታል፣ በዘር በዚህ ዘር ዛር ይባረካል። አሌሉያ። ስለዚህ ያንን ዘር በአብርሃም በኩል በልጁ ይስሐቅ በይስሐቅ ልጅ በያዕቆብ በኩል የያዕቆብ ልጆች ከአስራ ሁለቱ በይሁዳ ከይሁዳ እግዚአብሔር ያንን ዘር ያንን መሲ ያን የተቀባ ያንን ሪዲሜር ወይም ደግሞ ተቤዥያ የሚገኘንን እንደሚያመጣ ተስፋ ቃል ስለተናገረ ኪዳን ስለተናገረ አብርሃምን ከነበረበት ከዛ ከካናን ምድር ጠራው። ማመጣው ክብር ለእግዚአብሔር። ኢየሱስ ጌታ ሲጠራ በአብርሃም አብርሃምን ሲጠራ በሱ በኩል ይህንን ህዝቡን የሚገሸውን መሲ በሱ በኩል ሊያመጣ ይህንን ዘር በሱ በኩል ሊያመጣ ስለወደደ አብርሃምን ከካናን ምድር ጠራው። ጠራውና በዘርህ አሕዛብ ይባረካሉ፣ ኔሽን ህዝብ ሁሉ ይባረካል። ክብር ለእግዚአብሔር። ስለዚህ አብርሃምን የጠራው በምክንያት ነው፣ በዚህ ምክንያት ነው። ሁልጊዜ እግዚአብሔር ታርጌቱ በልጁ በኢየሱስ ክርስቶስ ዓለማትን ሁሉ ለመጠቀም የጠፋውን ሰው ከእግዚአብሔር ተነጥሎ የተለየውን በሞት የሚፈለቀየውን ህዝብ እግዚአብሔር ሊጠራና ህይወትና በረከትን ሊሞላበት ሊሰጠው እግዚአብሔር ዓላማ። ግን ያንን ሊያደርግ የፈለገው በዘሩ በኩል አለ። ስለዚህ አብርሃም ጠራ። አንድ ቀን አብርሃም ምዕራፍ 15 ላይ ሌላው ሲመለከቱ ኦሪት ዘፍጥረት ምዕራፍ 15 ላይ ዘሩ ምዕራፍ 12 ላይ ነው የተናገረው። ዘሩ እንደሚያመጣለት እንደምታቁት አብርሃም ያው መውለድ አይችልም።
ማርክ ፋል ፋል ሚሳራ እንደዛ። ስለዚህ ምዕራፍ 15 ላይ በቃ ነው የሚሆን ሰኝ እንኳን የለኝም ብሎ በጣም ዲፕረስ ሆኖ ቁጭ ብሎ በፍርሃት እግዚአብሔር በፈራን ጊዜ ይመጣና አትፍራ ይላል። ሃሌሉያ። ይጣራል፣ ድምፁን ያሰማል። እንዴት ደስ ያምባል። ስለዚህ አብርሃም ፈርቶ ምዕራፍ 15 ላይ በተቀመጠበት እግዚአብሔር እንደገና መጣና ያንተ
ጥልቆ ነው የተቆጠረለት ኢየሱስ ክርስቶስን ነው ተቀበለው። ኢየሱስ ራሱ ሲናገር በዮሐንስ ወንጌል ላይ አብርሃም ቀኔን አየ እና ደስም አለው ሐሴት አደረገ። አብርሃም አሻግሮ ኢየሱስ ላይ ወንጌልን አምኖ ተቀበለ። ይህንን ዘር ወደ ታች ወርዳችሁ ስትመለከቱ እንደዚህ ሊቃ ታገኛለ። ቁጥር 16 ላይ ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ነገር ግን ስለ ብዙዎች እንደሚነገር ለዘሮቹ አይ እግዚአብሔር ዘሮችን ብሎ አብርሃም ልጆች አሉ። ከዛ በላይ ወለዳቸው ልጆች አሉ። እስማኤልን ጨምሮ እንደገና ሌሎች ልጆች ከሌላ ሚስት ወልዶ ስለዚህ ለዘሮች አላለውም ብሎ ይናገራል። እና ምንድን ያለ ስለ ብዙዎች እንደሚነገር ለዘሮቹ አይ ስለ አንድ እንደሚነገር ግን ለዘርህም ይላል እርሱ ክርስቶስ ኢየሱስ ክርስቶስ እና ይሰበር አብርሃም ያመነው ጌታ ኢየሱስ ክርስቶስ አንዱ የተቀበለ ያጸደቀው ያዘር ነው። ስለዚህ በተቆጠረለት ጽድቅ አብርሃም ይኖር ጀመረ። ስለዚህ በዛ ምክንያት ነው እኔና እናንተ እንደውም ወደ ታች ላችሁ ስትመለከቱ ጽድቅን እኮ ያገኛችሁ ይችላል። ለእስራኤል ለሙሴ እግዚአብሔር በሲና በረሃ ውስጥ በምድረ በዳ ውስጥ ሕግን ሰጠው አይደለም። ከእንትን ከወጣ በኋላ ቅድም ያነበብኩላችሁ ክፍል ከግብፅ ከወጣ በኋላ ለሰላሳ ቀን አካባቢ ከተጓዘ በኋላ ሰላሳ ቀን ሄደ በኋላ ከዛ በኋላ እግዚአብሔር በዛ በሲና ተራራ ምን ሰጠው? ሕግን ሰጠው። ግን ያንን ሕግ የተቀበለው ከስንት ዓመት በኋላ ነው ብሎ ይናገራል። ከአራት መቶ ዓመት በኋላ ለአብርሃም እግዚአብሔር ይህንን ተስፋ ቃል ከሰጠው በኋላ ከአራት መቶ ምክንያቱም ለአብርሃም ወደ ዘፍጥረት ምዕራፍ 17 ላይ ስትመለከቱ እግዚአብሔር ምን ብሎ ነግሮታል? ህዝብ ይህ ዘር ባዕድ በሆነ ምድር ለአራት መቶ ዓመት ባሪያ ሆኖ ይገዛል፣ ከዛ በኋላ ተመልሶ ይመጣና ይህን ስፍራ ይወርሳል ብሎ ተናግሮ እንደነበረው ልክ እንደዛው ከዮሴፍ ከሄደበት እስራኤል በዮሴፍ አማካኝነት ወደ ግብፅ ከገባ በኋላ እግዚአብሔር ከርበትሊ ነው 12ቱ የያዕቆብ ልጆች ከሌሎች የአብርሃም ልጆች ነጥሎ ለብቻቸው በግብፅ 400 ዓመት ያስቀምጣል። ከዛ በኋላ ከአራት መቶ ዓመት በኋላ ልክ እግዚአብሔር እንደተናገረው ሙሴ ላከውና ህዝቡን ከግብፅ ከባርነት አወጣቸው። ካወጣቸው በኋላ ምዕራፍ 19 ጋር ጀምሮ ህግን ይሰጣል። ከስንት ዓመት በኋላ? ከአራት መቶ ዓመት በኋላ። ስለዚህ እዚህ ጋር ስናገር 430 ዓመት ይላል። እንግዲህ ሌሎችንም የወጡበት ሙሴ የቆየበትን ዓመት ቁጥሮ ሊሆን ይችላል። ገላትያ ንስሐ ከሆነ ያነበሩበት ምዕራፍ 3 ላይ ህዝቡን ወይም ደግሞ ይሄ የሚያጸድቀውን ጽድቅ የሚገኝበትን ዘር ወይም ደግሞ ተስፋ ወይም ጽድቅ የሚገኘው ከአራት መቶ ለእግዚአብሔር ለአብርሃም ተስፋን ከገባለት ከአራት መቶ በኋላ የተሰጠውን ህግ በመፈጸም ጽድቅ አይገኝም። አንዳንድ ሰዎች ህግን በመፈጸም መጽደቅ ይፈልጋል። ነገር ግን ህጉ ህግን በመፈጸም ጽድቅ አይገኝም። አብርሃም አመነና ጽድቅ ሆኖ ተቆጠረለት የተባለው ህጉ ከመሰጠቱ ከአራት መቶ ዓመት በፊት። ስለዚህ እኔና እናንተ ያገኘነው ጽድቅ ከአራት መቶ ዓመት በኋላ የተሰጠውን ህግ በመፈጸም ሳይሆን ከአራት መቶ ዓመት በፊት እግዚአብሔር ለአብርሃም የተሰጠውን የተስፋ ዘር አምነን ተቀብለን ክብር ለእግዚአብሔር። ያ ተስፋ ዘር ከሴቲቱ ተወለደ። የዛሬ 2000 ዓመት ኢየሱስ ክርስቶስ ይባላል። ክብር ለእግዚአብሔር። ስለዚህ ኢየሱስን በማመን ምን ሆነ? ጽድቅን አገኘ። ጌታ የተባረከ። እንግዲህ አብርሃም ታሪክ የነገርኳችሁ አብርሃምን እግዚአብሔር ካለበት ስፍራ ጠራ፣ እንደዚህም ደግሞ በሰራ ጊዜ ጠራውና ይህንን ተስፋ ቃል ሰጠው። እኔና እናንተ የምንቤዠበትን ይህንን ዘር ኢየሱስ ያስ
ክብር ለእግዚአብሔር። ኢየሱስ ኢየሱስ ተወለደ። እሱ ይህንን ተስፋውን አመነ። እግዚአብሔር በዚህ በዘሩ አማካኝነት እግዚአብሔር ይጠራል። በዚህ በወንጌል ስለ ኢየሱስ በሚናገረው በቃሉ ይጠራል። ከየ ነበርንበት ከዛ ከድቅድቅ ጨለማ በሚዳሰስ ጨለማ በድቅድቅ ጨለማ ውስጥ የነበር ነው ወደሚደነቅ ብርሃን ወደ የሚደነቅ ብርሃን መጀመሪያ ላይ እንደነገርኳችሁ እግዚአብሔር ራሱ ወደ እግዚአብሔር ተጠራ። ክብር ለእግዚአብሔር ነው። ይሄ ዘር በውስጡ ህይወት ያለበት ዘር ነው። ያጣነው ምንድን ነው? ህይወት ነው። ከእግዚአብሔር ተለይተን ከእግዚአብሔር ርቀን ህይወትን አጥተን በጨለማ ነበርን፣ በሞት ነበር፣ እንዲሁም በእርግማን በመርገም ውስጥ ነበር። ነገር ግን ይሄ ዘር በውስጡ ህይወትና በረከት ያለበት ህይወት ዘር ነው። ኢየሱስ ጌታ በአንደኛ ጴጥሮስ ምዕራፍ አንድ ላይ ወደ መጨረሻው አካባቢ ቁጥር 23 አካባቢ ስለዚህ ዘር ይናገር እግዚአብሔር እኔና እናንተን የጠራበት ዘር ለእግዚአብሔር ይህን ህይወት ያገኘንበትን ዘር ይናገር ይህንን እርግማናችንን የሰበረልን እግዚአብሔር ለዚህ ነው የጠራው። እግዚአብሔር የጠራ ለምንድን ነው? ህይወትን በዚህ ዘር ውስጥ እግዚአብሔር ህይወት አለ። እግዚአብሔር ዘላለማዊ እንደሆነ ሁሉ የዘላለምን ህይወት የሚሰጥ ዘር። ክብር ለእግዚአብሔር። እግዚአብሔር ሕያው አምላክ እንደሆነ ሕያውነትን የሚሰጥ ዘር ታውቁታላችሁ። ክፍሉ ምን ይላል? አንደኛ ጴጥሮስ ምዕራፍ አንድ ቁጥር 22 ጀምሮ ላለ በእውነት እየተዘዛችሁ ግብዝነት በሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ይልና ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ኢየሱስ ጌታ በዚህ ዘር ጠራን፣ በዚህ ወንጌል። ከዛ መጨረሻው ላይ ሲናገር ስጋ ሁሉ እንደ ሳር፣ ክብሩ ሁሉ እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባውም ይረግፋል። የጌታ ቃል ግን ለዘላለም ማነው? ለዘላለም ይኖረ የጌታ ቃል በሉት። የጌታ ቃል ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ልክ ለአብርሃም እንደተሰበከው በወንጌል ለእኔና ለእናንተ የተሰበከው ቃል ይሄ ቃል በውስጡ ሕይወትና በረከት ያለበት ቃል ነው። በወንጌል የተሰበከላችሁ ቃል ወገኖቼ፣ የተጠራ ነው ለሕይወት ነው። ለምን አይነት ሕይወት? ለማይጠፋ ሕይወት፣ ለዘላለም ለሚኖር ሕይወት። ለእግዚአብሔር ለዚህ ተጠርተ በወንጌል ተጠራ። ጥሪ የደረሰን ሰዎች ጥሪ ተቀብለን የመጣን ሰዎች ነን። ተጋደን ግር ብለን የመጣን አይደለም። ኢየሱስ ያለና ለህብረት ተጠርተናል፣ እግዚአብሔር ጋር ህብረት ብናደርግ። አሌሉያ። እግዚአብሔር በመጀመሪያ ከክርስቶስ ጋር ከእሱ ጋር በአብ ቀኝ አስቀመጠ። አዳም በኤደን ገነት ውስጥ በአትክልት ስፍራ ተቀምጦ ነበር። እኔና እናንተ ግን በአብ ቀኝ ተቀመጠ። ኢየሱስ ያለ ሃሌሉያ። ሕያዋን አደረገ፣ ወደ ራሱ አመጣ፣ ወደ እግዚአብሔር አመጣ፣ ከእሱ ጋር ህብረት እንድናገር። እስራኤል ምን አላቸው? ከዛ በኋላ ከአሕዛብ መካከል የተመረጠ ርስት ትሆኑኛላችሁ፣ የእኔ ሀብት ትሆኑኛላችሁ። እኔና እናንተ ደግሞ ይህንን ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን የእሱን በግሩነት እንድንናገር የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለእርስቱ የተለየ ወገን አለ። እርስቱን የምንወርስ ወራሾች አለ።
ከማይጠፋው ዘር ዳግመኛ ወለደ። ስለተወለደ የወራሽነት መብትን አገኘ። ክብር ለእግዚአብሔር ይሁን። ሃሌሉያ። እስራኤልን ርስቱ አደረገ፣ እኛ ደግሞ የርስቱ ወራሽ አደረገ። ድንቅ ነው። ኢየሱስ ያድና ለመውረስ የልጅነትን መብት ሰጠ። እዚህ ምዕራፍ አንድ ቁጥር 3-5 ስታነቡ ይህንን ይነግረናል። ምን ይላል? ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት፣ አሜን። ኢየሱስ ሲነሳ እኛን በትንሣኤ አስነሳ። በአዲስ ሕይወት፣ በአዲስ ማንነት፣ በእግዚአብሔር ልጅነት አሮጌነት ሕይወት አስወግዶለት በአዳም የመጣውን ሞትና መርገም የተጫነበትን ያ ኃጢአተኛ ማንነት አስወግዶ ኢየሱስ ያለ እድሜ ዘመን ሁሉ የለን የምስራች እንደው ማወቅ ይዛላል ለእግዚአብሔር። ስለዚህ ኢየሱስ ክርስቶስ ከሙታን በመነሳት ባለፈው
ስለዚህ ለእርስ ተጠርተን ሁለተኛው ያንን ነው
የምናገረው ሶስተኛውን ደግሞ የሚቀጥለው ሳምንት ያበደ ባርካቸው ድሉን ሰጥቶኛል። ሳምንት ቀጥላለሁ። አሜን። ኦ ኢየሱስ ያድና ይክብር ለጌታ ይሁን። ሃሌሉያ 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 ሃሌሉያ